ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የነበረውን ይፈጠሩ አልነበረም ማለት የክልሉ ጣፋቂዎች ነበሩ ለማሳየትም ፍላጎት አልነበራቸውም በርቀት ነው የምናያቸው ማለት ነው እጅ በማውለብ መጥቻ
በአማራ ክልል ባህር ዳር ከታሳሪ ቤተሰቦች አንዷ ናቸው። ሙሉ ዘገባውን በመጽሔት ለጊዜ ይዘናል።
በአዋሳ ዛሬ በተፈጠረ የጸጥታ ችግር ቁጥራቸው ለጊዜው ያልታወቁ ሰዎች ሕይወት አልፏል ሲሉ በአሜሪካ ድምፅ አስተያየት ሰጡ የከተማ ነዋሪዎች ተናግረዋል። የሆስፒታል መረጃዎች አንድ ሰው መሞቱን አረጋግጠዋል። የዚህንም ዝርዝር በዕለቱ አብይ ርዕስ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 11 2011 ዓ.ም ምረት ስርጭታችን ጋር እናስተናግዳችሁን ያዳንሽ ሳየና
አሉላ ከበደ ነን። ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብተዋል። የኢትዮጵያ የገንዘብ ሚኒስትር አህመድ ሽዴና የኢትዮጵያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። ከነፋሲት ወደ ደቀ መሐረ በሚወስደው መስመር የተሰራ ያለውን አዲስ አውራ ጎዳና ጎብኝተዋል። ምንጮች እንዳመለከቱት አውራ ጎዳናው ከምጽዋ ወደ ኢትዮጵያ ጭነት ለማጓጓዝ አቋራጭ መንገድ ይሆናል ተብሎ እየተገነባ ነው። የአስመራ ዘጋቢያችን ብርሃነ በርሀ አጭር ዘገባ አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ አስመራ ዓለም አቀፍ አየር ማረፊያ ሲደርሱ ፕሬዝደንት ኢሳያስ አፈወርቂ፣ የፕሬዝደንት ኢሳያስ አፈወርቂ አማካሪ አቶ የማነ ገብረአብና በኤርትራ የኢትዮጵያ አምባሳደር አቶ ረመዳን ሁሴን ተቀብለዋቸዋል። ፕሬዝደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተ መንግስት ባደረጉት ውይይት የሁለቱን አገራት ግንኙነትና ትብብር ለማጠናከር የሚያስችሉ ጉዳዮች እንዲሁም ሁለቱን አገራት በሚመለከቱ በቀጠናውና አህጉራዊ ጉዳዮች ላይ እንደተወያዩ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ጠቅሰዋል። ዛሬ ከሰዓት በኋላ ከአስመራ ወደ ምጽዋ በሚወስደው መንገድ የሚገኝ ሰይድሺ የተባለ ስፍራን ጎብኝተዋል። ከጠቅላይ ሚኒስትር ዶክተር አብይ ጋር የኢትዮጵያ የፋይናንስ ሚኒስትር አቶ አህመድ ሽዴ እንዲሁም የኢትዮጵያ አየር መንገድ ስራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው መጥተዋል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር ሐምሌ 9 2018 አምስት ነጥቦችን የያዘ የሰላምና የትብብር ስምምነት በአስመራ መፈራረማቸው የሚታወቅ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሄን ለዘገባው እናመሰግናለን። በሶማሌ ክልል ርዕሰ መስተዳድር የሚመራ ከ100 በላይ የሚሆኑ ልዑካን ቡድን ከአማራ ህዝብ ጋር የህዝብ ለህዝብ ግንኙነት ለማድረግ ነገ ባህር ዳር ከተማ ይገባሉ ሲሉ የክልሉ የመንግስት ኮሙኒኬሽን ጉዳይ ጸሐፊ አቶ አሰማሃኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ ተናግረዋል። አስቴር ምስጋናው ዘገባ አድርሳናለች።
የአማራ ክልል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ አስተማሀኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ በሶማሌ ክልል ርዕሰ መስተዳደር በአቶ ሙስጠፌ ዑመር የሚመራው የሀገር ሽማግሌዎችን ምሁራንና የተለያዩ የህብረተሰብ ክፍሎችን የያዘ ልዑክ የህዝብ ለህዝብ ግንኙነት ለማካሄድ ወደ ባህር ዳር ይገባል።
ባህር ዳር ሲደርስ የባህር ዳር ህዝብ አቀባበል ያደርግለታል ተብሎ ይጠበቃል። ለዚህም ዝግጅት ተጠናቋል። እንግዲህ የአማራ ክልልና የሶማሌ ክልል ህዝቦች አብሮነት፣ የጋራ አብሮ መኖር፣ በጋራ መስራት ዛሬ የተጀመረ ሳይሆን በጣም ታሪካዊ እንደሆነ ይታወቃል። በተለይ ክቡር አቶ ሙስጠፌ መሐመድ ዑመር ይህንን ምክትል ርዕሰ መስተዳድርነት ቦታ ከያዙ በኋላ
ልዑኩ 3 ቀናት በሚኖረው ቆይተው የአማራንና የሶማሌን ህዝብ በሚያጠናክሩ የተለያዩ ጉዳዮች ላይ ከክልሉ አመራሮች ጋር ውይይት ያደርጋል ብለዋል። የአማራ ክልል ከዚህ በፊት ከተለያዩ አጎራባች ክልሎች ጋር የህዝብ ለህዝብ ግንኙነት ማካሄድ የሚያስታውሱት አቶ አሰማሀኝ አሁንም ቢሆን የህዝብ ለህዝብ ግንኙነትን በማጠናከር በኢትዮጵያ አንድነትን መገንባት የአማራ ክልል መንግስት ዓላማው ነው ብለዋል። አሳስተማኛ የይዘን አመሰም ለተሽከራንድ አመሰምረት ያማራ ቢራይ ትላይ ምክሪት ይባዩን የሚጀምር ሲሆን ይህቺ የተመሰዳደሩ ሹመት ገርምሮ ያጠልቃል ተብሎ ይገመታል ብለዋል። አሜሪካ ድምጽ ሬዲዮ አክሪስቲያኖ ባርዳር።
በኮንጎ ዲሞክራሲያዊ ሪፑብሊክ ውስጥ እየተዛመተ ባለው የኢቦላ ወረርሽኝ አጣዳፊ ዓለም አቀፍ ስጋት መሆኑን የዓለም የጤና ድርጅት አስታወቀ። ማይክል ብራውን ያጠናቀረው አጭር ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የኢቦላ እየተዛመተ መምጣት አጣዳፊ ዓለም አቀፍ ስጋት መሆኑን እንዲያውጅ የዓለም የጤና ድርጅት የገፋው ከኮንጎ ግዙፍ ከተሞች አንዱ በሆነው ጎማ የመጀመሪያዎቹ የመጋለጥ ምልክቶች መታየታቸው መሆኑን አስታውቋል። በየቀኑ ከ10 እስከ 15 ሰው በቫይረሱ እየተያዘ መሆኑንም ያመለከተው የመንግስታቱ ድርጅት የዓለም የጤና መርሃ ግብር ይህንን ፍጥነት እጅግ አስፈሪ እንደሆነ ገልጿል። ወረርሽኙ ከተከሰቀሰ አንስቶ እስካሁን የ1676 ሰው ሕይወት መቅጠፉንም የጤና ድርጅቱ ትናንት አስታውቋል። ለወረርሽኙ ዓለም አጣዳፊ ምላሽ እንዲሰጥ የWHO ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጥሪ አሰምተዋል።
Our risk assessment remains that the risk of spread in DRC and the region
ያደጋ ግምገማ ስራችን የቫይረሱን ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥና በአካባቢውም የመዛመት ስጋት ከፍተኛነት ያሳያል። ከአካባቢው አልፎ የመዛመቱ ስጋት ግን አሁንም ዝቅተኛ ነው።
ምንም እንኳ ጎማ ከተማ ከሩዋንዳ ጋር የሚዋሰንና አይሮፕላን ጣቢያም ያለው ቢሆንም ሀገሮች የጉዞ ገደብ እንዳይጥሩ የዓለም የጤና ድርጅት አክሎ ጠይቋል።
ሰለሞን አባተ ለዘገባው እናመሰግናለን። የዩናይትድ ስቴትስ ተወካዮች ምክር ቤት አባል ኢልሃን ኡመር ትላንት በትዊተር ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል። አያይዘውም ለፕሬዚዳንት ዶናልድ ትራምፕና የአገሪቱ ዜጋ የሆኑትን የምክር ቤት አባል ወደ አገራቸው ሶማሊያ እንዲሄዱ በቅርቡ ሲጠይቁ ለቆዩት ደጋፊዎቻቸው መልእክት አስተላልፈዋል። እኔ በሚገባኝ ቦታ በህዝብ ተወካዮች ምክር ቤት ላይ ነው ያለሁትና ብትለምዱት ይሻላል ሲሉ ዑመር መልእክት አስተላልፈዋል። ዑመር ትላንት ማታ ቀደም ሲል ባስተላለፉት መልእክት ደግሞ ማቿ እውቅ አፍሪካዊት አሜሪካዊት ገጣሚ ማያ አንጀሎ የተናገሩትንም ጠቅሰዋል። በቃላቶቻችሁ ትተኩሱብኝ ይሆናል፣ ባይኖቻችሁ ትቆርጡኝ ይሆናል፣ በጥላቻችሁ ትገድሉኝ ይሆናል፣ ያም ሆኖ ግን እንዳየሩ አርጋለሁ የሚለውን የማያ አንጀሎን ጥቅስ አስተላልፈዋል። ኢልሆን ዑመር ይህን መልእክት ያስተላለፉት ትራምፕ በሳቸውና በሌሎች 3 ነጮች ያልሆኑ ሴቶች ተወካዮች ምክር ቤት አባላት ላይ ለአራት ተከታታይ ቀናት ጥቃት ከከፈቱባቸው በኋላ ነው።
ኪዮቶ በተባለች የጃፓን ከተማ በአንድ የተንቀሳቃሽ ስዕል ስቱዲዮ ውስጥ በተነሳ እሳት ቢያንስ 23 ሰዎች ሞተዋል ወይም እንደሞቱ ተገምቷል ሲሉ ባለስልጣኖች ተናግረዋል። እሳቱ ሆን ተብሎ የተተኮሰ ነው የሚል ጥርጣሬ አለ። የእሳት አደጋ ሰራተኞች በገለጹት መሰረት 13 ሰዎች መሞታቸው ተረጋግጧል። የኪዮቶ የሲኒማ ኩባንያ በሚገኝበት ባለ 3 ፎቅ ህንጻ ከፍተኛ ወለልና ወደ ጣራ በሚያመሩት ደረጃዎች ላይ 10 ሰዎች ራሳቸውን ስተው ተገኝቷል። ከ30 በላይ የሚሆኑ ሰዎች ከባድ የመቁሰል አደጋ ደርሶባቸዋል። አንዳንዶቹ በአስጊ ሁኔታ ላይ ይገኛሉ። ፖሊሶች እንደሚሉት እሳቱ የተነሳው አንድ ሰው ወደ ህንጻው ገብቶ አቀጣጣይ ፈሳሽ ካፈሰሰበት በኋላ ነው። ሰውየው በእሳት ሲያቀጣጥለው ሙቱ እያለ ይጮህ ነበር። እሳቱ ሲነሳ 70 የሚሆኑ ሰዎች ህንጻ ውስጥ እንደነበሩ ተገልጿል። ተጠርጣሪው ሰው እድሜ 41 ነው ተብሏል። ቆስሎ ወደ ሆስፒታል እንደተወሰደ ታውቋል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በትዊተር መልእክት የተሰማቸውን ሀዘን ገልጸዋል።
የኢራኑ የአብዮታዊ ዘብ ኃይሎች ነዳጅ ዘይት በድብቅ በማዘዋወር ተግባር የተከሰሰ የውጭ ሀገር መርከብ ይዘዋል ሲል የኢራን መንግስት ቴሌቪዥን ዛሬ ዘግቧል። መርከቡ ከ12 ሰራተኞቹ ጋር ባለፈው ወዲት የተጠለፈውን ከኢራን ላራክ ደሴት በስተደቡብ በሆርሙዝ ሰርጥ ክፍል ላይ መሆኑን ዘገባው ጠቅሷል። ዘገባው በገለጸው መሰረት መርከቡ 1 ሚሊዮን ሊትሮች የሚሆን ነዳጅ ዘይት በድብቅ በማስወጣት ተግባር ላይ ተሳትፏል። ይሁንና መርከቡ ከየት እንደተነሳ አልተገለጸም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሃዬን። ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችኋለን።
የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው እና እውቀት ላይ የተመረኮዘ ለውጥ ብናረግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ ካሳ ናቸው። ኢትዮክራሲ አዲስ የፖለቲካ ዘይቤ ያስተዋወቁ እንግዳችን በሁለተኛው አጋማሽ ይቀርባሉ።
ኦኬ አይ ጀስት ቼክድ getting back up to that first step. It's not even collapsed too far, but it's one small step for man, one giant leap for mankind.
ለአንድ ሰው ትንሽ ለመላው የሰው ልጅ ግን ግዙፍ ወይም ትልቅ እርምጃ የአፖሎ 50ኛ ዓመት መታሰቢያ ድምጽ ነው። ቆየት ብሎ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ከአዋሳ ቀደም ብለን የገለጽነውን ዘገባ የተመለከተ እየተጠናከረ ነው እንደደረሰ እናቀርባለን። በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማ ነዋሪዎች የተናገሩበት ነው። ቪኦኤ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች አንድ ወጣት መሞቱን፣ 12 ሰዎች ከባድና ቀላል ጉዳት እንደደረሰባቸው መግለጹን ይመለከታል። ቆየት ብሎም ይቀርባል። አሁን ከባህር ዳር አስቴር መስጋናው ወደ ድረሰችን ነው የምናልፈው።
ወይዘሮ መነን ኃይለ ማርያም የብርጋዴር ጀነራል ተፈራ ማሞ ቤተሰብ ናቸው። ከሰኔ 15 ጥቃት ጋር በተያያዘ በቁጥጥር ስር የሚገኙትን ብርጋዴር ጀነራል ተፈራ ማሞን እየተመላለሱ ሲጠይቁ እንደነበር ይናገራሉ። ጀነራሉና ቀሪ አራት ጓደኞቻቸው ከዛሬ ጋር 3ኛ ቀን ሆኗቸዋል የረሃብ አድማ ካደረጉ ይላሉ። ጠያቂያቸው ደግሞ ለምን እስካሁን ክስ አልተመሰረተብንም የሚል ነው ብለዋል።
አድማውም ያው ፍትህ ባላገኘንም እየተጉላላን የተመሰረተብን ነገር የለም። ስለዚህ ፍትህ ለማግኘት ነው፣ ካልሆነ ደግሞ ያው ፍትህ ሳጣን እዚሁ እንሞት ነው እነሱ አላማቸው።
እስካሁን ፍርድ ቤት አልቀረቡም?
ቀርበዋል፣ ግን የተመሰረተባቸው ክስ የለም። ተጠርጣሪ በሚል ብቻ ነው ተይዘው ያሉት። አናያቸውም፣ አይወጡልንም። ለእኛም ምን ስንላቸው ማለት ነው፣ ለሽንትም አንወጣም ብለው ነው ዶክተር የተቀመጡት ማለት ነው።
እሳቸው እና እነማን ናቸው ይሄንን አድማ ያደረጉት?
ኮረኔል አለባቸዋል፣ ሻለቃ ሰቱ አለ፣ ኮረኔል ባምላኩ የሚባሉም አሉ።
በቁጥጥር ስር ከዋሉ በኋላ እናንተ ሄዳችሁ የማናገር የማየት ምድል ገጥሟቸዋል?
እንሄዳለን። ያው መጀመሪያ ላይ የነበረው ሁኔታ ጥሩ አልነበረም። ማለት የክልሉ ጠባቂዎች ነበሩ፣ ለማሳየትም ፍላጎት አልነበራቸውም። በርቀት ነው የምናያቸው ማለት ነው። እጅ በማውለብለብ ብቻ ሳምንት ምናምን ይሆነዋል። በፌዴራሎች ብቻ ናቸው የሚያናገሩንም ምግቡንም ሲሰጥ እንትን የሚሉ ትንሽ ለማውራት እንዴት ናችሁ ምናምን የሚለውን ነገር ያው በርቀት እንዲሆን እንደዛ እናገኛቸዋል።
ባህር ዳር ነው ያሉት እርሶ? የወይዘሮ መነን ቅሬታ በመያዝ ተጠርጣሪዎቹ ወደሚገኙበት 6ኛ ፖሊስ ጣቢያ መራው። መርማሪ ፖሊሶችን ማግኘት ብችልም ተጠርጣሪዎቹ የአደራ እስረኞች ስለሆኑ ምንም አይነት መረጃ ልንሰጥሽ አንችልም፣ ጉዳዩን እየተከታተለ ያለው የክልሉ ፖሊስ ኮሚሽን ነው አሉኝ። ወደ ክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ቢሮ ሄድኩ። ቢሮ የሉም፣ ስብሰባ ሄደዋል ተባልኩ። የእጅ ስልካቸው ላይ ስደውል አነሱልኝ። ስብሰባ አቋርጬ ወጥቼ ነው የማናግርሽ በማለት ላነሳሁላቸው ጥያቄዎች በሙሉ መልስ ሰጡኝ። ብርጋዴር ጄኔራል ተፈራ ማሞና እንዲሁም አምስት ሰዎች ናቸው ሰሞኑን የረሃብ አድማ አድርገዋል። ዛሬ 3ኛ ቀናቸው ሆኗል ብለው ቤተሰቦቻቸው ነው የነገሩኝ። በእርግጥ ፍርድ ቤት ቀርበዋል፣ ግን ክስ አልተመሰረተባቸውም። ይሄንን በመቃወም ነው የረሃብ አድማ ያደረጉት ብለው ነው ያሉኝ።
እስካሁን ለምንድን ነው ፍርድ ቤት ያልቀረቡት? ይሄ ክስ ያልተመሰረተባቸው የሚባለው ክስ ለመመስረት መጀመሪያ ምርመራ ማለቅ አለበት። አሁን ምርመራ የማጣሪያ ጊዜ እንጂ ክስ መስረቻ ጊዜ አይደለም። እና ደግሞ ክስ የሚመሰረተው ፖሊስ አይደለም። ክስ
ኮሚሽነር አበረ በተጨማሪ በስድስተኛ ፖሊስ ጣቢያ ያገኘኋቸው አንዳንድ የፖሊስ አባላት ተጠርጣሪዎቹ ዛሬ ምግብ እንደጀመሩ ገልጸውልኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በአማራ ክልል በባህር ዳር በእስር ላይ የሚገኙ ታሳሪዎችን የምግብ አድማ የረሃብ አድማ አስመልክቶ አስቴር ምስጋና ያደረሰችንን ዘገባ ነበር አድማጮች የተከታተላችሁት። የሐዋሳው ዘገባ እየተጠናቀረ ነው፣ እንደደረሰና እናቀርባለን። አሁን ወደ ተከታዩ እንለፍ።
የሲዳማን የክልልነት ጥያቄ በተመለከተ መንግስትና የሚመለከታቸው ወገኖች ሁሉ ችግሩ በሰላማዊና ህጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ጠየቀ። በቅርቡ በባህር ዳርና በአዲስ አበባ የተፈጸሙትን አሰቃቂ ግድያ ተከትሎ ፖሊስ ተጠርጣሪዎችን የሚይዝበት ሁኔታ በለውጡ የታየውን ተስፋ የሚያደበዝዝ ነው ብሏል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኳል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዛሬ ረፋዱ ላይ ባሰራጨው የጽሑፍ መግለጫ ሀገሪቱ ባለፈው አንድ ዓመት ከሶስት ወር ያህል በተጓዘችበት የለውጥ ሂደት የተገኙ መልካም ውጤቶችን ያጋጠሙ ችግሮችንና በተለይም ስጋቴ ናቸው ያላቸውን የመብት ጥሰቶች ዘርዝሯል። መግለጫው በተለይ ከሰብአዊ መብቶች አያያዝ አንጻር ተጀምሮ የነበረው ተስፋ ሰጪ እርምጃ ከጊዜ ወደ ጊዜ ሲሸረሸር ቆይቶ ሁኔታው አሁን አሳሳቢ ደረጃ ላይ ደርሷል ሲል ኢሰመጉ ስጋቱን ይገልጻል። መግለጫው የሲዳማ ክልል የመሆንን ጥያቄ በተመለከተም ሁሉም ወገኖች ችግሩን ለመፍታት ማድረግ ያለባቸውን ጠቁሟል። በተለይም ካለፉት ጥቂት ሳምንታት ወዲህ የክልልነት ጥያቄውን ከሚያስተባብሩ አካላት ሲዳማን በክልልነት ለማወጅ በተናጠል ቀነ ገደብ ከተቆረጠበትና መንግስትም ለዚህ ጠንካራ ምላሽ ከሰጠበት ጊዜ ጀምሮ የተፈጠረው ሁኔታ በመመልከት ኢሰመጉ ለሁሉም ወገን ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ዳይሬክተር አቶ ቢንያም አባተ
ይህም በሐዋሳ ከተማና በአቅራቢያ ከተሞች የሚኖሩ ዜጎችን በደህንነት ስጋት ላይ የጣለ ሲሆን የጸጥታ ስጋቱም ከፍ ወዳለ ደረጃ መድረሱን የሚያሳዩ ምልክቶች ተስተውሏል። በዚህ አጋጣሚ መንግስት፣ የሀገር ሽማግሌዎች እንዲሁም ጥያቄውን የሚያስተባብሩ አካላትና ምሁራን በፍጥነት የጋራ መፍትሄ በመፈለግ የደህንነት ስጋቱን እንዲያቃልሉ ወይም ዳግመኛ እንዲህ አይነቱ የደህንነት ስጋት እንዳይፈጠር እንዲሁም ጥያቄውን በሰላማዊና ህጋዊ መንገድ ብቻ እንዲፈታ በጋራ እንዲሰሩ ኢሰመጉ አጥብቆ ይጠይቃል።
ኢሰመጉ በሌላ በኩል ደግሞ ከሳምንታት በፊት በአዲስ አበባና በባህር ዳር ከተሞች የተፈጸሙትን ግድያዎች ተከትሎ መንግስት በመውሰድ ላይ የሚገኘውን እርምጃ መጠነ ሰፊ ነው ብሎታል። በተለይም በሁለቱ ከተሞች የሚካሄደውን የእስር እርምጃ ሀገራችን በለውጥ መንገድ ላይ ናት እየተባለ ድርጊቱ ከለውጡ በፊት የነበረውን የአፈናና የጭቆና ስርዓት የሚያስታውስ ነው ብሎታል።
የእስራት ዘመቻው የተፎካካሪ ፖለቲካ ፓርቲ አመራሮችና አባላትን እንዲሁም በመንግስት ላይ ጠንካራ ጥያቄዎችን የሚያነሱ ግለሰቦችን ማካተቱ የለውጥ ሂደቱን ወደ ኋላ እንዳይጎትተው ያሰጋል። በተለይም የአማራ ብሔራዊ ንቅናቄ አብን፣ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና የአዲስ አበባ ባላደራ ምክር ቤት በመባል የሚታወቀው ስብስብ አባላትና ደጋፊዎች ናቸው በተባሉ ግለሰቦች ላይ በተለያዩ የሀገሪቱ ክፍሎች የተፈጸሙ እስራቶች ከፖለቲካ ተሳትፏቸውና ከመያራምሩት አስተሳሰብ ጋር ተጣምሮ ሲታይ እያስከተለ ያለው ተጽዕኖ በፖለቲካ ፓርቲዎችና በአዲስ አበባ ባላደራ ምክር ቤቱ ላይ ብቻ ሳይሆን አገራችን ኢትዮጵያ በጀመረችው አጠቃላይ የለውጥ ሂደት ላይ መሆኑ እጅጉን አሳሳቢ ያደርገዋል።
ኢሰመጉ በዚህ መግለጫው የኢንተርኔት አገልግሎትን ከዳር እስከ ዳር የመዝጋት እርምጃን ተቃውሟል። ድርጊቱን የዜጎችን መረጃ የማግኘት መብት የሚጋፋ እንደሆነም በመግለጽ በሕግ የሚገዛ የመንግስት እርምጃ እንዲሆን ያሳስባል። አቶ ቢኒያም አባተ
መንግስት የኢንተርኔት አገልግሎትን ሊዘጋ የሚችልበትን ሁኔታ የሚገዛ ግልጽ የሕግ ማዕቀፍ ሊኖር የሚገባ ሲሆን የሚወስደው እርምጃም ግልጽና ለመጠበቅ ከሚፈለገው የህዝብ ጥቅም አንጻር ተመጣጣኝ ሊሆን ይገባል። ከዚህ አንጻር ከ10ኛና 12ኛ ክፍል ሀገር አቀፍ ፈተና ጋር ተያይዞ የተወሰደውን እርምጃ በተመለከተ ድርጅታችን አስፈላጊ ነበር ብሎ የማያምን ሲሆን በአዲስ አበባና በባህር ዳር ከተሞች የተፈጸመውን አሰቃቂ ግድያ ተከትሎ የተወሰደውን እርምጃ በተመለከተ ሁሉንም አይነት የኢንተርኔት አገልግሎት የተመለከተ እና በአገሪቷ ከጫፍ እስከ ጫፍ የተወሰደ እርምጃ የነበረ በመሆኑ ድርጅታችን እርምጃው ተመጣጣኝ አልነበረም ብሎ ያምናል። በመሆኑም መንግስት ከዚህ አይነቱ በጅምላ የኢንተርኔት አገልግሎት የመዝጋት እርምጃው እንዲቆጠብ እና ከዚህ አንጻርም የመንግስትን ባህሪ የሚገዛ የህግ ማዕቀፍ እንዲወጣ ኢሰመጉ አበክሮ ይጠይቃል።
በሁለቱ የኢህአዴግ መስራች ድርጅቶች መካከል ማለትም በህወሓትና በአዴፓ መካከል የሚታየው መካረር ሁለቱን እህትማማች ህዝቦች ወደ ግጭት ሊያመራ እንደሚችል ስጋቱን የገለጸው ኢሰመጉ ድርጅቶቹ ልዩነቶቻቸውን በሰላማዊ መንገድ እንዲፈቱ ጥሪ አቅርበዋል። መንግስትም ይህን እንዲያመቻች አሳስበዋል። ለዚህ ሁሉ ችግር መንስኤዎቹ የተለያዩ ሊሆኑ ቢችሉም የህግ የበላይነት የማስከበሩ ስራ በተገቢው መንገድ ቢከናወን ኖሮ የሀገሪቱ ሰላም በተሻለ ደረጃ ይገኝ እንደነበረ ኢሰመጉ የሚያምን ይመስላል።
በአጠቃላይ መንግስት የህግ የበላይነትን ለማስፈን የነበረው ቁርጠኝነት በአፈጻጸም ብቃት ባለመደገፉ ባለፉት በርካታ ወራት በሀገሪቱ የተለያዩ አካባቢዎች ሲፈጸሙ የቆዩት የሀገርን ሰላም የሚያደፈርሱ እና አንድነትን የሚሸርሽሩ ህገወጥ ድርጊቶች ከጊዜ ወደ ጊዜ እንዲስፋፉ መንገድ መክፈቱ ታይቷል። ሰኔ 15 ቀን 2011 ዓ.ም የተከሰተው አሳዛኝ ድርጊትም ሆነ የበርካታ ዜጎችን ህይወት የቀጠፉ ግጭቶችና ጥቃቶች እያደጉ በመጡ ትንንሽ በሚመስሉና በወቅቱም በህግ አግባብ እርምጃ ሊወሰድባቸው የሚገባቸው ችግሮች ሳይታረሙ በመቆየታቸው ምክንያት የተከሰቱ መሆኑን ኢሰመጉ ያምናል።
ባለፈው አንድ ዓመት የተገኙ የለውጡ መልካም ፍሬዎችና ያጋጠሙ ፈተናዎችን በማስታወስም ኢሰመጉ አጠቃላይ ጥሪ አቅርበዋል።
አሁን ሀገራችን ኢትዮጵያ ከመቼውም ጊዜ በላይ በከፍተኛ የሰላም እጦት ስጋት ውስጥ እንደምትገኝ ይታወቃል። ከዚህ ስጋት ለመላቀቅ መንግስት ከመቼውም ጊዜ በበለጠ እርጋታ እና የኃላፊነት ስሜት ህዝብንና የሚመለከታቸውን አካላት ሁሉ ያሳተፈ መፍትሄ እንዲያፈላልግ ኢሰመጉ ይጠይቃል። በተለይም ሰላምን ያመጣሉ በሚል የተቋቋሙት የሰላምና እርቅ እንዲሁም የማንነትና የድንበር ኮሚሽኖች በፍጥነት ወደ ስራ እንዲገቡ ኢሰመጉ ይጠይቃል። ተፎካካሪ የፖለቲካ ፓርቲዎችም ሆኑ የሀገሪቱ ጉዳይ ያገባናል የሚሉ ተቀርቋሪዎች ሁሉ ለሀገር ሰላምን የየበኩላቸውን አዎንታዊ ሚና እንዲጫወቱ ኢሰመጉ ጥሪውን ያቀርባል። በዚህ አጋጣሚ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተጀመረው ለውጥ አቅጣጫውን እንዳይስት የሚጠበቅበትን ሁሉ ለመወጣት ዝግጁ መሆኑን በድጋሚ ያረጋግጣል።
በዚህ ጋዜጣዊ ጉባኤ ላይ የኢትዮጵያ ሰብአዊ መብቶች ጉባኤ በተሻረው የማህበራትና በጎ አድራጎት ድርጅት አዋጅ ተነጥቆ የነበረውን ስሙን ማለትም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉን ከጥቂት ቀናት በፊት መልሶ መቀዳጀቱን ገልጿል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን አድማጮች የምትከታተሉት በ22ና በ25 እንዲሁም በ31 ሜትር ባንዶች በአዲስ አበባው የአሃዱ ሬዲዮ FM 94.3 ላይ እንገኛለን። አሁን ተከታዩ ደግሞ ወዲህ ወደ ዋሽንግተን ዲሲ መልሰናል። ዛሬ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ደጃፍ የኢትዮጵያ መንግስት የሚያወግዙና የሚደግፉ ተገኝተው ድምጻቸውን አሰምተዋል። ዘጋቢያችን ሀብታሙ ስዩም በዚያው ተገኝቶ የሁለቱ ነገሮች ሰልፎች ተከታትሎ ተከታዩን አጠናቅሯል።
የህሊና እስረኞች ይፈቱ! ይፈቱ! የፖለቲካ እስረኞች ይፈቱ!
ዛሬ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ፊት ለፊት የኢትዮጵያ መንግስትን የሚያወግዙና የሚደግፉ ተገኝተው ድምጻቸውን በየፊናቸው አሰምተዋል። የዶክተር አብይ አስተዳደር ሀገሪቱን እየመራበት ያለውን መንገድ ተችተው ንግግር ካደረጉት መካከል ራሱን የአዲስ አበባ ባላደራ ምክር ቤት እያለ የሚጠራው ስብስብ ምክትል ሰብሳቢ ሆነው በቅርቡ የተሾሙት ጋዜጠኛ ኤርሚያስ ለገሰ ይገኛሉ።
በአሁን ሰዓት በተለይም ከቅርብ ጊዜ ወዲህ በአገራችን ውስጥ እየሆነ ያለውን ስንመለከት በተለይም የህሊና እስረኞች መበራከት፣ የመረጃ መታፈን፣ የጋዜጠኞችና የነጻ ፕሬስ ላይ የሚደርሰው ማስፈራሪያ፣ በአዲስ አበባ ባላደራ ምክር ቤት ባልደራስና የተለያዩ የፖለቲካ ድርጅቶች ላይ እየደረሰ ያለው ወከባና ኢፍትሃዊ እርምጃ እየተበራከተ መሄድ የወደፊቱን ተስፋ የሚያጨልም ሆኗል።
ከኢትዮጵያ ኤምባሲ ፊት ለፊት ኢንተርናሽናል ድራይቭ ተብሎ ከሚጠራው መንገድ ወዲህና ወዲያ ሆነው ድጋፋቸውና ተቃውሟቸውን የሚገልጹ ተሳታፊዎችን ለማነጋገር ሞክሬ ነበር። በመጀመሪያ መንግስት በአሁኑ ሰዓት እየወሰደ ያለውን እርምጃ ተቃውሞ ከወጡ ወጣቶች መካከል እንጀምር።
ኦኬ፣ ስሜ ወንዶ ሰነባላለሁ። የመጣሁት ከቨርጂኒያ ነው። እዚህ የመጣሁበት ዋና ምክንያት በኢትዮጵያ ውስጥ እየተደረገ ያለው እንቅስቃሴ ትላንትና ስንቃወሙ ወደ ነበረው ወደ ዲክታተርሺፕነት እየተቀየረ ስለመሆኑ ነው። አንደኛ። ሁለተኛ፣ በኢትዮጵያ ውስጥ አለ የተባለውን ለውጥ እዚህ አካባቢ ያለው ኢትዮጵያም ከኢትዮጵያ ውጭም የነበረው ኢትዮጵያዊ ብሔርተኛ ደግፎት የወጣበት ሁኔታ ነበር የነበረው። ያ ኃይል ግን አሁን ወደ ኋላ ተገፍቶ ተጽዕኖ ለሚያደርሱ የሚችሉ በብሔር የተደራጁ ድርጅቶች ኢትዮጵያ ውስጥ እጅ መጠምዘዝ እየቻሉ ነው የኢትዮጵያ መንግስት።
ጤና ይስጥልኝ፣ ስሜ ሄኖክ እባላለሁ። ድሮ በፊት ኢህአዴግን ስንቃወም ወያኔ ሲቃወም ህዝቡ የተቃወመው የህጉ የቲፒኤልኤፍ ስርዓትን የተቃወመው፣ አሁን ብዙ ሰው የሚቃወመው የአብይን ስርዓትና የሚያደርጉትን ፓሊሲያቸውን ነው እንጂ የሚቃወመው አብይን ማንም በዘሩ የሚቃወመው የለም። ይህንን የዘር ጫወታ 27 ዓመት ተጫውተን ምን ያህል ኢትዮጵያን እንደጎዳት ሁላችንም ኢትዮጵያውያኖች እናውቃለን። ይሄ የዘር ነገር መቆም አለበት።
አሁን በስልጣን ላይ ያለው አስተዳደር ሀገሪቱንም በጠቅላይ ሚኒስትርነት የሚያስተዳድሩት ዶክተር አብይ እንቅስቃሴዎችን ደግፈው የአጸፋ ሰልፍ ከወጡት መካከል በተመሳሳይ ሁለቱን ለማናገር ሞክሬያለሁ።
እኔ ስሜ ብርሃኔ ቤካ ገለቶ እባላለሁ። የዋሽንግተን ዲሲና አካባቢ ነዋሪ ነኝ። ዶክተር አብይ የሚሰራውን ስራ ከሚደግፉትና ከሱ ጋር ከሚቆሙ ሰዎች አንዱ ሆኜ ነው እዚህ የተገኘሁት ማለት ነው። በዚህ ሰዓት የህግ የበላይነት እንዲዘፍን በአብረን ቆመን የግልሻችንን መወጣት ሲገባን ለምን የህግ የበላይነት በተለይ በአይናችን እያየ አስተዳዳሪዎቹ በተገደሉበት፣ እናምባቸው በተገደሉበት፣ እነ ጀነራል ሳረ በተገደሉበት ባየነው በቀበርነው የህግ የበላይነት ለምን ይከበራል ብሎ ሰላማዊ ሰልፍ መውጣት የጭንቅላት በሽታ እንዳላቸው ነው የምቆጥረው።
አትሌት ፈይሳ ቱሴ ይባላለሁ። የምኖረው ዋሽንግተን ነኝ። በድሮ ጊዜ እኛ ወደ ሀገራችን መመለስ ትደን ይሱ ሀገር የምንኖረው፣ በአሁኑ ሰዓት ማንኛውም ኢትዮጵያዊ ዜጋ ኢትዮጵያዊ ትውልድ የሆነ ወደ ሀገሩ መጥቶ መኖር ይችላል፣ ሀገሩ ላይም የፈለገው ነገር መስራት ይችላል ተብሎ ወደ ሀገር እየገባ ነው። ከዚህ በላይ ነጻነት ምን አይነት ነጻነት ነው የሚፈለገው?
ዶክተር አብይ ወደ ስልጣን ከመጡ ወዲህ በተቃውሞ ደረጃ በአሜሪካ የኢትዮጵያ ኤምባሲ ፊት ለፊት ሰልፍ ሲደረግ ይሄ የመጀመሪያው ነው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። አድማጮች፣ የዕለቱ አብይ ርዕስ ቀደም ብለን በመግቢያችን ያስተዋወቅ ነው። ዛሬ በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማ ነዋሪዎች መግለጻቸውን የአሜሪካ ድምፅ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች ደግሞ አንድ ወጣት መሞቱን የተናገሩበት ቆየት ብሎ እንደደረሰን እናቀርባለን። አሁን የሰዓቱን ያለም ዜና ባጫጭሩ ካዳነች ሳይ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ የሁለት ቀናት የሥራ ጉብኝት ለማድረግ በዛሬው ዕለት አስመራ ገብቷል። የኢትዮጵያ ገንዘብ ሚኒስትር አህመድ ሽዴና የኢትዮጵያ የአየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም አብረዋቸው ተጉዘዋል። በሶማሌ ክልል ርዕሰ መስተዳድር የሚመራ ከ100 በላይ የሚሆኑ ልዑካን ቡድን ከአማራ ሕዝብ ጋር የሕዝብ ለሕዝብ ግንኙነት ለማድረግ ነገ ባህር ዳር ከተማ ይገባሉ ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽፈት ቤት ኃላፊ አቶ አሰማሃኝ አስረስ ማምሻውን በሰጡት ጋዜጣዊ መግለጫ ተናግረዋል። የዩናይትድ ስቴትስ ተወካዮች ምክር ቤት አባል ኢልሃም ዑመር ትላንት በትዊተር ባስተላለፉት መልእክት ሂጃብ ለብሰው በተወካዮች ምክር ቤት የአፈ ጉባኤ ወንበር ላይ ተቀምጠው የሚያሳይ የራሳቸውን ምስል አውጥተዋል።
የሰዓቱን የአጫጭር ዜናዎች ነበር አድማጮች የከታተላችሁት። አሁን የፕሮግራም ማሳሰቢያ። ለጥያቄው መልስ ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ። ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔሮች በክልል ደረጃ እንዋቀር የሚል ጥያቄ ያቀረቡ ናቸው። ለመሆኑ የሀገሪቱን አንድነት አስጠብቆ የህዝቧን መብቶች የሚያስከብር ፌደራል ስርዓት እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡን ሁለት ምሁራን ጋብዘናል። ዶክተር አስናቁ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀርቴ በኦቨርሊን ኦሃዮ ኮሌጅ የአፍሪካ ታሪክ መምህር ናቸው። ጥያቄዎቻችሁን እስከ ነገ ድረስ ነገ አርብ ጠዋት ድረስ እንድትልኩልን እንጋብዛለን። ጥያቄዎቻችሁን ለመላሾች በቀጥታ ለማቅረብ የምትፈልጉ የስልክ ቁጥራችሁን ብትልኩልን ፕሮግራሙ ሲቀረጽ ደውለን እናገኛችኋለን። በድምጽ ለማኖር የምትፈልጉ በስልክ ቁጥር 202-205-9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜልም እንዲሁ።
የምዕራብ ሸዋ ዞን ሜታ ወልቅጤ ወረዳ አንዳንድ ነዋሪዎች የመንግስት ወታደሮች እስርና እንግልት አደረሱብን ሲሉ አምርረዋል። በወረዳው የኦሮሞ ነጻነት ተዋጊዎችን ትደግፋላችሁ የተባሉ ከ100 በላይ ሰዎች ታስረዋል ብለዋል። የወረዳው አስተዳዳሪ የህብረተሰቡን ሰላም ያወከው የመንግስት ሰላም አስከባሪ አይደለም ሲሉ አስተባብለዋል። ፀሐይ ዳምጠው ተጨማሪ አላት።
የምዕራብ ሸዋ ዞን ሜታል ግጤ ወረዳ ነዋሪዎች እንደገለጹት የመንግስት መከላከያ ሰራዊትና የኦሮሚያ አድማ በታኝ ህብረተሰቡን የኦነግ ታጣቂዎችን በጫካ እየቀለባችሁ ነው እያሉ በመደብደብና በማሰቃየት ላይ ይገኛሉ ሲሉ አመልክቷል። ስሙ እንዳይጠቀስ የጠየቀው የሜታል ግጤ ሚናሪ ከተማ ነዋሪ ለአሜሪካ ድምጽ ራዲዮ እንዳለው አርሶ አደሩ የመኸር ወቅት እርሻውን እንዳያርስ እየከለከሉ ነው ብለዋል። ማንና ለምን እንደከለከላቸውም አብራርቷል።
ሰባት ግረቤት ያደግልት ማውሮሞ ሽንቱ ቤገራጅ ታካቲ ያደ ገሳፍኒ ማይ ደረራ ብቻ ብሬታ ትግራ አጭረት ለሞት
በሜታ ወልቂጤ ወረዳ ነዋሪዎች ላይ ብዙ እንግልት እየደረሰ ነው። የኦነግ ታጣቂዎችን ትቀልባላችሁ፣ ታግዛላችሁ ተብሎ በጣም እየተቸገሩ ናቸው። ተይዘው የጠፉ ሰዎችም አሉ። እስካሁን የት እንዳሉ የማይታወቅ ተደብድበው የተጎዱም አሉ። ከ60 በላይ ሰው በየእስር ቤት እየተሰቃየ ነው። አርሶ አደሮችን እየሰበሰቡ አታርሱም፣ ለማን ነው የምታርሱት እያሉ በየቀኑ ከአዝመራ እያስተጓጎሉ ነው።
ሴቶች ከህፃናት ልጆች ጋር በእስር ቤት እየተሰቃዩ ነው ያለው ደግሞ ስሙ እንዳይጠቀስ የጠየቀው ግለሰብ ባለቤቶቻቸው ከሸሹበት ተመልሶ ለመንግስት እጅ እስኪሰጡ ድረስ ተብሎ ታስሯል በማለት ገልጿል።
ሴቶችና ህፃናት ታስረዋል። አባቶቻቸው ካሉበት መጥተው እጅ እስኪሰጡ ድረስ አይፈቱም ብለው ህፃናቱን እያንገላቱ ናቸው። ወረዳው ውስጥ ወጥቶ መግባት በጣም አስጊ ሆኗል።
በሁለት ወር ውስጥ 115 ሰዎች የኦነግ ታጣቂዎችን ተቀልባላችሁ ተብሎ ታስሯልም ተብሏል። በምዕራብ ሸዋ ዞን ሜታወልቅጤ ወረዳ ከነዋሪዎች የተነሳው የሰላም እጦት ቅሬታ ላይ ለአሜሪካ ድምጽ ራዲዮ ቃላቸውን የሰጡት የወረዳው አስተዳዳሪ አቶ ተሾሜ ጌታቸው በወረዳው የሰላም ችግር አለ፣ ነገር ግን ሰላሙን ያወከው የመንግስት ሰላም አስከባሪ አይደለም ብሏል። ሰዎቹ ለምን እንደታሰሩ ማስረድቷል።
ረኩብ ነገኛና ገኛጅራ ሲታሩ ጋራ ካማለ ፌራለ ደደጅ
በወረዳው የሰላም ችግር መኖሩ ይታወቃል። ነገር ግን ሰላም እንዳይኖር ያደረገ ያለው የታጠቀ ኃይል ነው። የመንግስት መከላከያም ሆነ አድማ በታኝ ኃይል በወረዳውና አካባቢው ላይ ሰላም እንዲሰፍን እየሰራ ነው። የታሰሩት ሰዎችም በተለያዩ ወንጀሎች የተጠረጠሩ ናቸው።
የተያዙ ሰዎች ጉዳይ በሕግ የምታይ መሆኑንም ጭምር ገልጿል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ሰኔ 22 ቀን በኬንያ ፖሊስ ተይዘው የኬንያ ፍርድ ቤት ባለፈው ሐሙስ ወደ ሀገር እንዲመለሱ የወሰነባቸው ኢትዮጵያውያን ፍልሰተኞች እስካሁን ወደ ሀገር አለመመለሳቸው ታውቋል። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን አዘዋውሯቸው ለወራት ቤት ውስጥ አቆይተዋቸው እንደነበረ ለኬንያ ፍርድ ቤት ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል።
በኬንያ ደህንነት ቢሮ ሰራተኞች ተይዘው ሐሙስ ሐምሌ 4 2011 ዓ.ም ተመረጥ ወደ ኢትዮጵያ እንዲመለሱ የተበየነባቸው 58 ኢትዮጵያውያን ፍልሰተኞች እስካሁን በኬንያ ፖሊስ ቁጥጥር ናቸው። ኢትዮጵያውያኑ የተያዙት ናይሮቢ ካዮሌ በሚባል ቦታ ሲሆን ባለፈው ሐሙስ ፍርድ ቤት ቀርበው ብይን ቢሰጣቸው እስካሁን ወደ ኢትዮጵያ አለመመለሳቸው ታውቋል። አሁንም ካዮሌ ፖሊስ ጣቢያ እንደሚገኙ የጣቢያው ኃላፊ ኦፊሰር ኮዝጌ ለአሜሪካ ድምጽ አረጋግጠዋል።
Just hosted them. They were arrested by officers from DCI. They were brought to court.
የደህንነት ባለስልጣናት ይዟቸው ወደ ፖሊስ ጣቢያ ሲያመጧቸው በፖሊስ ጣቢያው አስተናግደዋቸዋል። ወደ ፍርድ ቤትም ተወስደው ወደ ሀገር ለመመለስ በመጠባበቅ ላይ ይገኛሉ።
ኢትዮጵያውያኖቹ የቀረቡት ናይሮቢ መከራ ፍርድ ቤት ነበር። ችሎት በቀረቡበት ወቅት በአስተርጓሚነት ያገለገላቸው ጃብር ሼክ اسماعيل ስለ ፍልሰተኞቹ ገልጾልናል።
እነኚህ ሰዎች በተለያዩ ጊዜ ነው ወደ ኬንያ የመጡት። ብዙዎቻቸው ወደ 3 ወር ቤት ውስጥ የቆዩ ናቸው። አንድ ሰው 6 ወር ቤት ውስጥ የቆያለ። ይሄ 6 ወር የቆየው ሰውዬ እዚህ ከደረሰ በኋላ ወደ 70,000 የኢትዮጵያን ብር ተጠይቋል። 70,000 የለኝም ሲል ወደ ገሬ መልሱኝ ምናምን ብሎ ደላሎቹን ሲጠይቅ ደላሎቹ እስካሁን የበላ ራሱ ወደ 36,000 ይሆናል ይሄንን ሰጥተ ነው ወደ ገር እንኳን የምትመለስ ተብሎ ያለ ነው። በደንነቱ ዲፓርትመንት የደረሰላቸው ማለት ነው።
ጃብራክሎም ህገወጥ አዘዋዋሪዎቹ ናይሮቢ ካዮሌ አካባቢ አዲስ እየተሰራ ባለ ህንጻ ውስጥ ፍልሰተኞቹን አቆይቷቸው እንደነበር ገልጸዋል።
ይሄ ቤት አዲስ እየተገነባ ነው፣ ላዩ አልተሰራም። እንደንተ ነው እንዳደራሽ ነገር ነው። መጀመሪያ ላይ ወደ 78 ሰዎች ነበሩ። ሌሎቹ ከዛ አውጥቶ ወደ ሳውዝ አፍሪካ ይላኩም ነው ያሉት። እንደሱ እንደሚናገሩ ከሆነ ማለት ነው 58ቱ ከዛ ቤት ነው የታያዙት ማለት ነው። በውጪ ይዘጋች በሩ እነሱ የሚያቁት ነገር የለም። አንዳንዴ ሙካት የሚባል ይሄ የኬንያውን እንትን ያመጣሉ
ዳቦ
ማለት ሶዳ ምናምን። አሁን ዳቦ ይሄንንም አንዳንዴ ደግሞ ገንዘብ ያላቸው ሰዎች እንዲገዙ ነው የሚገደዱ። ብዙዎቻቸው በምግብ ነው የተጎዱት። ከነሱ ውስጥ 11 ልጆች ነበሩ ወደ ገጠር የተወሰዱት። እነኚህ 11ዎቹ እንደሚሉት ከሆነ እዛ ውስጥ ረብሻቸዋል በመባል ወደ ገጠር ተወሰዱ። ወደ ገጠር ሲወሰዱ ይሄ የተወሰዱበት ቦታ የዶሮ እርባታ ነው። የዶሮ እርባታ ቤት ውስጥ ነው የታጎሩት። ለሶስት ቀን ካለ ምንም ምግብ ካለ ምንም ውሃ ቆይቶ ነው ከዛ ወጥቶ የሆነ ማሳ ውስጥ ገብቶ ጎመን ምናምን ሲበሉ ነው የተያዙት። እነሱም ደግሞ
ከነዚህ ከ58ቱ ሰዎች
አሁን ከነዚህው ናቸው፣ አንድ ቡድን ናቸው።
ከ58ቱ ፍልሰተኞች 6ቱ በምግብ እጦት ተጎድተው በመታመማቸው ፍርድ ቤት እንዲታከሙ ማዘዙን ጃብር አስረድቷል። ኢትዮጵያውያኖቹን በህገወጥ ወደ ኬንያ ያስመጧቸው አዘዋዋሪዎችም በቁጥጥር እንዳልዋሉ ማክለው ተናግረዋል። በኬንያ በህገወጥ የሰዎች ዝውውር ተከስተው ጉዳያቸው ፍርድ ቤት ያለ ተጠርጣሪዎች ምናልባት በዚህ ድርጊት ተሳትፎ እንደሆነ ለማጣራት ኢትዮጵያውያኑ እንዲመሰክሩ ፖሊስ ያቀረበውን ጥያቄ ፍርድ ቤት ተቀብለዋል። በአሁኑ ሰዓት ኢትዮጵያውያኑ ታስረውበት ያለው ፖሊስ ጣቢያ አዛዥ ኦፊሰር ኮዝጌ ፍልሰተኞቹ ነገ አርብ ወደ ኢትዮጵያ ይመለሳሉ ብለዋል። ለአሜሪካ ድምጽ ክልሙዶይት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። አድማጮች ቀደም ብለን ያስተዋወቅነው ከአዋሳ የተጠናቀረው ዘገባ ደርሶናል። ወደዚያው ነው የምናልፈው። ዛሬ በአዋሳ ከተማ በተፈጠረ የጸጥታ ችግር ቁጥራቸው በውል ያልታወቁ ሰዎች መገደላቸውን የከተማዋ ነዋሪዎች ተናገሩ። የአሜሪካ ድምጽ ያነጋገራቸው በከተማዋ የሚገኙ ሁለት የመንግስት ሆስፒታሎች አንድ ወጣት መገደሉን 12 ሰዎች ከባድና ቀላል ጉዳት እንደደረሰባቸው አረጋግጠዋል። በአዋሳ የተፈጠረው የጸጥታ ችግር በሌሎችም በዞኑ የሚገኙ ከተሞች ተስተውሏል ይለናል የአዋሳው ዘጋቢያችን ዮናታን ዘብዲዮስ። የጸጥታ ኃይሎች አድማ የመበተንና አስለቃሽ ጢስ በመርጨትም የማረጋጋት ስራ ሲሰሩ እንደነበር ጠቅሶ ተከታዩን አድርሶናል።
ከሲዳማ የክልል ጥያቄ ጋር በተያያዘ በወጣቶችና በጸጥታ ኃይል መካከል ዛሬ በአዋሳ ከተማ በተፈጠረ ግጭት ቁጥራቸው በውል ያልታወቁ ሰዎች መገደላቸው ነው የከተማ ነዋሪዎች ተናገሩት። በአዲሱ ገበያ፣ በሞኖፖል፣ በአቶቴ፣ በመናኸሪያና በአንዳንድ ሌሎች የከተማ አካባቢዎች በነበረው ችግር ከሶስት በላይ ሰዎች መሞታቸውን ነው ስማቸው እንዲገለጽ አልፈለጉ የአይን እማኞች ተናገሩት።
ወጣቶቹ መንገድ እየዘጉ የመከላከያ ወይም ፌዴራል ፖሊሶቹ ጭምር ያው ግጭት አለ፣ ኪስ ቦምብ ወርወር፣ ተኩስ ድምፅ አለ፣ አልፎ አልፎ እንደዚያ ነገር ነው ያለው። አሁን እንደው ከቤት መውጣት አልቻለም። አሁን ሌላ አካባቢ ሳፋሳለን፣ ወደ ሲሲሊያ የሚባለው አካባቢ፣ ወደ አዲሱ ገበያ አካባቢ ሰራዊት ከቤት መውጣት አይችልም። ሌላ ነገር ነው ያለው። ወጣቶቹ ናቸው መንገድ እየዘጉ ያሉት። ሌላ ሰዎች ከባድ ጉዳት ደርሶባቸዋል። እና የሞተ አንድ ሰው አለ። በዋናነት የሀይል ብርድት ተወስደናል። ጠዋት ላይ መጥተው ከምክልክ ነበሩ መንገድ መጥተው ነበር። ጠዋት መጀመሪያ መጥተው
መንገድ የሚገራው ማለት
ወጣቶች ናቸው። መጥተው መንገድ የገቡት በድንጋይ እንዳለ ከምረው ዘጋ ነበር። ከዛ ፌደራል መጥተው አባረራቸው። ከዛ አሁን ሁለተኛ ዙር ደግሞ ፌደራል ወንጅ ካለፉ በኋላ ደግሞ እንደገና ተመልሰው መጥተው ገቡ። እንግዲህ መንገድ ላይ ድንጋይ እንደተከመረ ያለ ወታደሪ አልመጣም የሚችሉ ይሉ አሁን ሰላም ነው። እኛ ጋር ምንም የለም። ያው ድንጋይ መንገድ ብቻ ያው ድንጋይ መሙላት ነው ያለው እንጂ ቲቲቲ ወደ ኮችን አካባቢ አላሙራ ነው ይባላል። ያው ቲቲቲ ትምህርት ቤት ፊት ለፊት እሱ መንገድ አሁን ዝግ ነው። ወደ ላይ ነው የኮብልስቶን ሙሉ ዝግ ነው። በድንጋይ ተጠቅጣል።
ቪኦኤ በከተማው ከሚገኙ ሁለት የመንግስት ሆስፒታሎች ስራ አስኪያጆች በማነጋገር እንዳረጋገጠ ከ12 በላይ ሰዎች ከባድና ቀላል ጉዳት ደርሶባቸዋል። የአይን እማኞች የሟቾችን ቁጥር 3 ቢያደርሱም ከሆስፒታል የተገኘው መረጃ እንደሚያሳየው በጥይት የተመታውና ከአዳር ሆስፒታል ወደ ሪፈራል ሆስፒታል ለተሻለ ሕክምና የተላከው አንድ ወጣት ህይወቱ አልፏል የተባለው አቶ ዝናው ሰርምሶ የሪፈራል ሆስፒታል ዋና ስራ አስኪያጅ።
አንድ ከአዳር ሪፈር የተደረገ አንድ ወጣት ልጅ ጭንቅላቱ ለጠባውና እሱ ከጥቂት ደቂቃ በፊት አልፏል።
አዳሪ ሆስፒታል ስራ አስኪያጅ አቶ ሙንታሽ ብርሃኑ በበኩላቸው ተጎድተው ለመጡ 8 ተጎጂዎች የህክምና እርዳታ እየተሰጣቸው መሆኑን ተናግረዋል።
የዛ በጠቅላላ 8-5 ማይነር ኬዞች ናቸው። 3 ትንሽ ሲቨር ናቸው። ከሶስቱ አንደኛውን ሪፈር አድርገናል ወደ ሪፈራል ሆስፒታል። ሁለቱ ግን ኦፕሬሽን ክፍላስትን ተርፈላቸው ሰርቫይቭ ያደረጋሉ።
ቁጥራቸው የበዙ የፌዴራል ፖሊስና የሀገር መከላከያ ሰራዊት በከተማው ቅኝት ሲያደርጉ የዋሉ ሲሆን አድማ የበተንና አስለቃሽ ጭስ የመልቀቅ ስራ ሲሰሩ ነበር። በአዋሳ ከተማ የተቆሰቆሰው የጸጥታ ችግር በሲዳማ ዞን በሚገኙ ባለታ ወንዶ፣ በይርጋለም፣ በሞሮቾ፣ በለኩና ሌሎች ከተሞችም ተስተውሏል። የመንግስት መስሪያ ቤቶችን የማቃጠል ወንጀል ሲፈጸም መዋሉን ነው አስተያየት ለቪዮ የሰጡ አንዳንድ ሰዎች ተናገሩት።
የመንግስት ተቋማት ፋይናንስ ምናምን፣ እነዚህ ጤና ጣቢያ፣ እነዚህ ፍርድ ቤቶች
ማንም ያቃጥለው
ተወጣቱ ነው።
ይዛ አካባቢ ነው የተፈጠረው።
እኛ ጋር ያ ተመሳሳይ ሳቢ
ወይም ያስቆም የጠጣ አካል አልነበረም።
የሚታገል ነበር አንድ ላይ ያው እንዲያቃጥሉ ግን ያው ግልሰ ቤት ይህን እንዳስለቆም ነው ጊዜ አልትነ
የግለሰቦች ቤት አልተነካም። የተቃጠለ ያለው የመንግስት መስሪያ ቤቶች ናቸው ማለት ነው።
የተፈጠረውን
ችግር በተመለከተ የመንግስት አካላት መግለጫ እንዲሰጡን ወደ ሲዳማ ዞንና የአዋሳ ከተማ መስተዳደር የስራ ኃላፊዎች ስልክ ብንደውላቸውም ባለመመለሳቸው ልናገኛቸው አልቻልንም። የጸጥታ ችግር የተፈጠረው የክልልነት ጥያቄ በቂ ምላሽ አልተሰጠም በሚልና ከዚህ ጋር በተያያዘ ሲዳማ ክልልን በራሱ ግዴ ለማወጅ የሚያደርገው እንቅስቃሴና ዛሬ በሽማግሌዎች የክልሉን ምስረታ በተመለከተ በጉዱማሌ ሶንጎ ለማድረግ የነበረው ምረቃ ስነ ስርዓት መከልከሉን ተከትሎ መሆኑን ነው ከጥያቄው አራማጆች ውስጥ አንዱ የሆነውና የዜቱ አስተባባሪ እንዲሁም ሲዳማ ሚዲያ ኔትወርክ ምክትል ስራ አስኪያጅ ወጣት ታሪኩልን ማከናገረው
በጉዱማሌ ዛሬ ሚቲንግ የነበራቸው ሰዎች ተጉዱማሌ ደረደረ ጉዱማሌ ዱትን ሰዎች እንዳይገቡ በመከልከል ግጭቱ የተፈጠረው ያንን እንገባለን አትገቡም የሚል ነገር እንዴት ጉዱማሌ የሚከለከለን ነው? ጉዱማሌ ማለት ማንም የማይከለከልበት ቦታ ነው። ያንን በማድረጋቸው ሰው ከፍተኛ ስሜት ውስጥ ገብቷል።
ከዛ በኋላ ነው ግጭቱ በመከላከያና ወይ በሰራዊትና በህዝብ መካከል የተፈጠረው።
እንደዛ ነገር በአሁን ሲሆን ያለ
በየቦታው የመንገድ የመዝጋት አዛኖች አሉ። ወጣቶች ጋር እነሱ ደግሞ የማስከፈት ነገር እንዳለ ነው ያየሁትም የተነገረኝ። እና
ማስከፈት ብቻ ሳይሆን የኃይል እርምጃ እየወሰዱ ነው ያሉት። እና ወጣቶቹ ቶክስ ምናምን እየተፈጸመ ስለሆነ ወደዛ አካባቢ እንዳይመጡባቸው በሚል እየተከላከሉ ይመስለኛል። እና ብቻ በጣም ወደ ግጭት ፈጥሮ ፕሬሽር ግሩፑን ከጥቅም ውጭ በማውጣት ጥያቄውን ለመቀልበስ ከፍተኛ ሴራ ተዘምሶ እየተሰራ ነው ብለን ነው ምናስ።
ጉዱማሌ ዛሬ ከገቡ በኋላ ጉዱማሌ ሊደረግ የነበረው ነገር ምን ነበረ?
ጉዱማሌ ሊደረግ የነበረው ነገር በዋናነት በኛ በኩል ያለውን ጨርሰናል። መንግስት ራሱን ይጨርስ፣ የትኛውም መንገድ ተጠቅሞ የራሱ ነገር ይጨርሰኛ። ግን ከዚህ በኋላ ሲዳማ ክልል ሆኗል። ያው ቤትንም ውሳኔ በመወሰኑ ሲዳማ እንዲወጣ ከዚህ በኋላ እኛ ሲዳማ እንደ ክልል መደራጀት እንጀምራለን። በዛ ደግሞ አስፈላጊው የሴሽን ሾች ስራ ይጀምርልን የሚል መልዕክት ለማስተላለፍ ነበረ የተፈለገው። ያ እንዳይሆን ተደርጓል።
እዚያው እንግዲህ ማለት ይገኛሉ ተብሎ የተጠበቁ አካላት ከወጣቶች ጭምር ሸማግሌዎችና ሌሎች የመንግስት አካላት ይገኛሉ ተብሎ
የመንግስት አመራሮችም ጭምር ይገኛሉ ተብሎ ተጠሮ ነበር። ትላንትና መራት ተብሎ ነበር። ትላንትና ለዛሬ ተቀጠሩ። ዛሬ ደግሞ ሲጠበቅ ሳይመጡ ዛሩ።
ትላንት የክልሉ ቤተ መስተዳድር አቶ ሚሊዮን ማቶስ ለክልሉ ቴሌቪዥን ጣቢያ በሰጡት መግለጫ ዛሬ የጸጥታ ችግር አይፈጠር ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ነጊዮስ ሐዋሳ።
ዮናታንን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ አፋር ያሸጋግረናል። የአፋር ብሔራዊ ክልል ያካሄደውን የፖለቲካ ተአድሶ የብዙሃንን ጥቅም ያላገናዘበና በህዝቦች መካከል አለመግባባት እንዲፈጠር የሚያደርግ ነው ሲሉ ተፎካካሪ የፖለቲካ ፓርቲዎችና አስተያየት የሰጡ የአሳኢታ ከተማ ነዋሪዎች ገልጠዋል። በተሰጡት አስተያየቶችና ቅሬታዎች ዙሪያ የክልሉን በበላይነት የሚያስተዳድረውን የአፋር ብሔራዊ ዲሞክራሲያዊ ፓርቲን አስተያየት ለማካተት ከሳምንት ላላነሰ ጊዜ ጥረት ቢያደርግም ምላሽ ማግኘት ያለመቻሉን ጠቅሶ ዘጋቢያችን መስፍን አራጌ ተከታዩን አድርሶናል።
የአፋር ህዝቦች ፍትህና ዴሞክራሲያዊ ፓርቲ ሊቀመንበር አቶ መሐመድ ዳውድ እንደሚሉት በአገሪቱና በክልሉ ለውጥ እንዲመጣ ወጣቶች ከፍተኛ ትግልና መስዋዕትነት አድርገዋል። ነገር ግን መስዋዕትነት የተከፈለለት ለውጥ በክልሉ አልመጣም ባይ ናቸው።
አሁን ሰዓት የክልሉ የገዢ ፓርቲ ማለት የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብደባ እያካሄደ ያለው ሪፎርም በህዝብ ዘንድ ተቀባይነት ያጣና የህዝብ ፍላጎት ያላገናዘበ በዝምድና በግሩፕ በአጠቃላይ ከህዝብ ጥቅም ይልቅ እንደቀድሞ ሁሉ የራሳቸው ቲክማቲክን በመስቀደም የተከናወነ በመሆኑ አሁንም በህዝብ ዘንድ ተቀባይነት አላገኝም።
የአፋር ህዝብ እንደሌላው የኢትዮጵያ ህዝብ የለውጡ ተቋዳሽ የመሆን መብት አለው የሚሉት አቶ መሐመድ የተሰራው አስተዳደራዊ የመዋቅር ማሻሻያ ላለፉት 27 ዓመታት የነበረውን አካሄድ የተከተለ፣ ተፎካካሪ ፓርቲዎችን ያገለለ፣ በዘመድና በአካባቢ ተጠቃሚነት ላይ የተመሰረተ ነው ሲሉ ይወቅሳሉ። በአንድ ቀበሌ ውስጥ የተካሄደውንም በአብነት ያነሳሉ።
አባቱ የቀበሌ ሊቀመንበር ልጁ ደግሞ የቀበሌ ስራ አስኪያጅ በማድረግ ከፍተኛ የህዝብ ተቃውሞ በመቀስቀስና ይህንን ህዝቡ በሰላማዊ ሰልፍ አሳይቷል። ነገር ግን የተሰጠ ማስከዛሬ የለም።
በመዋቅር ማሻሻያው ምክንያት አጥፍተዋል ተብለው ከስልጣናቸው የተነሱ ሰዎች ተጠያቂ ያልሆንበት አካሄድ እውነተኛ ለውጥ ነው ለማለት እንደሚከብድ ተናግረዋል። አንድ አስተያየት ሰጭም የመዋቅር ማሻሻያው ከአንድነት ይልቅ ልዩነት፣ ከሰላም ይልቅ ግጭትን እያስከተለ መሆኑን እንደሚከተለው አስረድተዋል።
የአፈር ህዝብ እንደምታውቁ በቦታ የተደራጀ
ህዝብን እና ጎሳ ከጎሳ እንዲጋጭ ነገሮች በሁለት ጎሳዎች መሃል ላይ ግጭት እንዲነሳ የሚያደርግ ሪፎርም ነው በየቦታ እየተገበረ ያለው። በተለይም አንዳንድ ወረዳዎች ላይ ግማሾቹም በስልጣን ላይ ነበሩ ሰዎችን የመንግስት ባጀት ይዞ ጫካ ድረስ ገብቶ ጥናቶር መሰረ ይዞ ሌላው ጎሳ በሌላ በኩል እንደወጣና ሁለት ጎሳዎችም ግጭት ፕሮፌት እንዲጣሉና አፈር ህዝብ ግጭት እንዲፈጠር እየተደረገ ነው። እንደው ሪፎርም ይቅርብልና ነርታን ምግርመኝ ህዝቦቹን ባስገጭ ምን አለበት?
በተለይ አካባቢው ካለው ስትራቴጂካዊ ጠቀሜታ አንጻር ጸጥታው መከበሩ የአገሪቱ አንድነትና መረጋጋት መሰረት ስለሚሆን የፌደራሉ መንግስት አስተዳደራዊ የመዋቅር ማሻሻያውን አተገባበር ትኩረት ሰጥቶ ሊገመግመው ይገባል ብለዋል። አቶ መሐመድ ፓርቲያቸውን ወክለው ባስተላለፉት መልእክት በክልሉ እየተካሄደ ያለውን መዋቅር እናወግዛለን ብለዋል። የዚሁ ፓርቲ አብዴፓ በአስቸኳይ የአገር ሽማግሌዎችን፣ ምሁራንን፣ የሃይማኖት አባቶችን፣ ተፎካካሪ ፓርቲዎችንና የሚመለከታቸውን የህብረተሰብ ክፍሎች ያካተተ ግልጽ ውይይት በማድረግ አስተዳደራዊ የመዋቅር ማሻሻያውን ማጤን ይገባዋል ሲሉም ጥሪ አስተላልፈዋል። በአሰይታ ወረዳ ነዋሪ የሆኑት ወይዘሮ ፋጡማ አሊም ይህንን ይላሉ።
በጣም ከባድ ነው። የተማረ ኃይል እየበዛ የተማረ በቃ ቦታ ሊያገም ስራ ሊያገም፣ ስለዚህ በጎታ ለበጎታ እዛው ደርሶ ነው የሚጠቃቀመው። ይሄ ነገር ደግሞ ካልቀረ ለወደፊቱ ለወጣቶቹ ለተማሪዎቹ እንዴት ነው የሚኮነው?
መንግስት በሚጠራቸው ስብሰባዎች ላይ ተገኝተው ይህን አስተያየት ሰጥተው ያውቃሉ?
እሰጣለሁ። እኛ አስተያየት ከግል የሚደርስ ነገር የለም። በቃ በተግባር አይለወጥም። በቃ እዛው ነው የሚቀረው። በቃ ወዳልሆነ ቦታ ላይ እየሄደ ነው ያለው። ወጣቱ ተምሮ እንዳልተማረ እየሆነ ነው ያለው።
ለውጡን በሙሉ ልብ ህዝቡ ሲቀበለው ከተስፋ ጋር ነበር የሚሉት ደግሞ የአፋር ነጻ አውጪ ግንባር ፓርቲ ጸሐፊ አቶ ሐምፍሬ መሐመድ ናቸው።
በአጠቃላይ የተማረ ተብሎ አንዳንዱ ልምድ የሌለው ስለ ህዝብ የማያውቅ አመጣጡን የማያውቅ ገዢ ፓርቲ የውስጥ ዲሞክራሲ ችግር ስላለበት ያንም መነሻ ባደረገ ምክንያት የሚመርጣቸውም ጭምር በህዝቡ ተቀባይነት የሌላቸው አብዛኛው ጊዜ ህዝቡ የተሰላቻቸውም አሉ። ምክንያቱም አንደኛ በሙስና ምክንያት የተሰላቻቸው ሰዎች አሉ። እነዛ እንዲነሱ ነበር የፈለገው በሪፎርም። አንዳንዱ ደግሞ በአመለካከት ደረጃ ጎሰኝነትን የሚያስፋፋ አመለካከቶች አሉ። ስለዚህ መሪው ድርጅት ይሄን ሪፎርም የተቀበለበትና ህዝቡ የሚያይበት ደረጃና በአገር አቀፍ ደረጃ ያለው ሁኔታ የተለያየ ነው።
አሁን አሁን ይላሉ ጸሐፊው፣ ፓርቲያቸው ተደጋጋሚና ተመሳሳይ ቅሬታዎችን ማስተናገድ የተለመደ ተግባሩ ሆኗል።
ለምሳሌ ከጭፍራ ወረዳ አንድ ጎሳና በአንድ ቤተሰብ የተደራጀ ኃይል አለ ተብሎ እኛ ጋር ኮምፕሌን ሁሉ እየመጣ ነው። የሌሎችም አካባቢዎች በእነዚህ በስራ አስፈጻሚ ደረጃ ያሉ ዘመዶቻቸው በማስተማራት በተለያየ ቦታዎች አሹመዋል። ሪፎርም ብለው እነዚህ ወጣቶች የሆነ እንቅስቃሴ ያደርጉ ነበር። ደስ የሚል እንቅስቃሴ ነበረ መጀመሪያ አካባቢ። እነዚያ ወጣቶች የተወሰኑትን ለጣጥመው እዚህ ክልል ላይ በማስቀመጥ በጣም ከፊት ከፊት ያሉትን አስቀመጡ። ሌሎችም በጣም የተማሩ መስራት የሚችሉ አብዛኛው ጥሩ አመለካከት ያላቸው በቃ ኢግኖር አደረጓል።
አንድ ከፍተኛ የክልሉ መንግስት ባለስልጣን ጉዳዩ አይመለከተኝም፣ ግን የመዋቅር ማሻሻያው እየተሰራ ያለው ህግና የፌዴራል ስርዓቱ በሚያዘው መሰረት ነው ሲሉ ጠቁመውኛል። ይመለከታቸዋል የተባሉትን አመራሮችን በስልክ ጥሪም ሆነ በጽሁፍ መልእክት ለማግኘት ተደጋጋሚ ሙከራ አድርጌ አልተሳካልኝም። የክልሉ ጸጥታ ያሳስበናል የሚሉ አስተያየት ሰጪዎች በክልሉ የከፋ ጉዳት ሳይደርስ የፌዴራሉ መንግስት ጣልቃ እንዲገባም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች መስፍን አራጌ እናመሰግናለን። አድማጮች ቀደም ብሎ በተነበበ ዜና ሮሙዳን የሚል አቶ ሮሙዳን በሚል የቀረበው ስህተት ነው፣ ይቅርታ አቶ ሬድዋን ሁሴን ተብሎ ይስተካከል። አሁን በቀጥታ ወደ ተከታዩ ቅንብር ነው የምናልፈው። ኢትዮክራሲ አዲስ የፖለቲካ ዘይቤ።
አዲስና አይነተኛ የመንግስት አስተዳደር የሚያስተዋውቅ ጽሑፍ እንካቹ ተወያዩበት በሚል ካቀረቡ የስራ አመራር አማካሪ ባለሙያ ጋር የሚደራ በአገር ጉዳይ ላይ ያተኮረ ወግ ነው። አቶ አባተ ካሳ ይባላሉ። ቫልዩ አናሊሲስ እና ኢንጂነሪንግ ሪኢንጂነርድ፣ ህንደሳና የፋይዳ ትንታኔ በሚሉ ርዕሶች በእንግሊዝኛና በአማርኛ ታትሞ ለንባብ የበቃ መጽሐፍ ደርሰዋል። አውላ ከበደ ነው አቶ አባተን ያወያየው። በሁዱ የራዲዮ መጽሔት የአዲስ ሀሳቦች መድረክ በመጠኑ ካስተዋወቁበት ይቀጥላል።
አቶ አባተ፣ በወላጆቻቸው ትውልድ ሀገር አዎንታዊ የሆነ ተጽዕኖ ማሳደር የሚችሉበትን ነው የቻይናውን በምሳሌነት የጠቀሱት። ከሀገራቸው ውጭ የተወለዱ የአዲስ ትውልድ መጀመሪያን ብለው ኢትዮጵያውያንም አሉ። እርስዎ ረጅም ዓመት በዚህ በዩናይትድ ስቴትስ እንደኖረ ሰው የገዛ ልጆችዎን የልጆች ልጆችም ሆነ ሌሎች በአካባቢው በዙሪያ ያሉትን ያያሉ። ስለ ኢትዮክራሲ ሲያስረዱ ዲሞክራሲ የሚለው ጽንሰ ሐሳብ ከሀገሬው ባህልና ልማድ ጋር የሚዛመድበትም ጠቅሰዋል። ዲሞክራሲ የሚባለውን ብዙ መቶ ዓመታት ወደ ኋላ የሚወስደንን የሁሉም የሆነ ጽንሰ ሐሳብ በግሪክ የተወለደውን ቃል ፍልስፍና ከሀገር በቀል ሁኔታዎች ጋር ማዛመድ የሚል ነገር ጨምረውበታል። አዲስ ነገር ይመስላልና እስኪ ያስረዱን። ለመሆኑ ተሞክሯል ሌላ ቦታ?
ኢትዮክራሲ በኢትዮጵያ ነው የምንሞክረው? ኢትዮጵያውያን በፈጠራ ነገር እኮ አዲስ አይደለንም። ኢትዮጵያውያን ከጥቁር አፍሪካ ውስጥ እኛ ብቻ ነን የራሳችን ፊደል ያለን። ይህ እኮ ትልቅ የስልጣኔ እኮ ምልክት ነው። የራሳችን ፊደል ለመቅረጽ የቻልን ሰዎች የመንግስት አስተዳደር ዘዴ ለመፍጠር ምን ያቀተናል? ኢትዮጵያውያን እኮ በነጻነት የኖርን የነጻነትን ትርጉም የምናውቅ ሰዎች ነን እኮ። ይሄ የመሰለ ኃይል እያለን ለምንድን ነው የራሳችንን ዲሞክራሲ ማንፈጥረው? ኢትዮክራሲ ለዚህ ነው የሚጠቅመን። እና እኔ ይሄንን ያቀረብኩት ለመንደርደሪያ ነው፣ ፕሪስክሪፕሽን አድርጌ አይደለም ያቀረብኩት።
የሐኪም ማዘዣ አይደለም ነው?
አይደለም፣ አይደለም። እና በዚህ መነሻ አድርገው እንዲያዳብሩ በጎደለን ብዙ መጻፍ የሚቻልበት አርዕስት ነው።
ያስማማል። ምናልባትም እርሶ የጀመሩትን ሌሎች ሰዎችም እንዲጽፉበት መሰረታዊ መነሻ የሰጡ ይመስለኛል። ገፋ አድርገን እንወያይ። አቶ አባተ የነጻነትን ትርጉም አምጥተዋል። የአገር በቀልን ስልጣኔ፣ ፈጠራን፣ በራሳችን ያለንን ጉዳይ አንስተዋል። ለምሳሌ ፊደልን የቀረጽን ህዝቦች ነን፣ የስልጣኔ መሰረትን ማሳያዎች ናቸው ብለዋል። መሰረታዊ ዩኒቨርሳል የሚባለው የሁሉም የሆነው የዲሞክራሲ ጽንሰ ሐሳብ ከአገር በቀሉ ጋር እንዲዋሃድ ግን የትኛው ይነሳል፣ የትኛው ይጣላል? እንዴት ተደርጎስ አገር በቀል ወጎች፣ ልማዶችን ዲሞክራሲ በሚለው ጽንሰ ሐሳብ ያሰራር መሰረት መስራት ይቻላል የሚለው የብዙዎችን ስራ የሚጠይቅ ይመስላል። እስኪ እንደው ገፋ አድርገው ቢያወያዩ ነው።
አዎ፣ እኔ እንግዲህ በማኔጅመንት ፊልድ ብዙ ስለቆየሁበት አገርንም ሆነ ድርጅቶችን ማስተዳደር ነው፣ ሰው ነው ዋናው መሰረቱ መሆን ያለበት ሰው ነው። ኢትዮጵያዊውን እንዴት ወደ ኋላ እናስቀረዋለን? እንዴት እንጨቆነዋለን? ለምንድን ነው እንደራሳችን ማናስበው? እኔ ላይ አንድ ሰው ክፉ ነገር እንዳደረገ ምፈልግ ከሆነ ለምንድን ነው እኔ ሌላ ወንድሜ ላይ ክፉ ነገር ማስበው? እና ይሄ የኢትዮጵያዊነት ፍቅር የነበረው ምን ነው? የት ገባ? እኔ እሱ ነው የሚያስጨንቀኝ። ድሮ ኢትዮጵያውያን በመንገድ ስንታይ ኢትዮጵያዊ ሳይ በጣም ነበር ኤክሳይትድ የምሆነው፣ ኢትዮጵያዊ ያገኘው ብዬ። እንዴ የት ገባ ያ ሁሉ ፍቅር? እና ይሄ የረጅም ጊዜ ታሪክ ስላለን አብረን እንደ አገር እንደ ህዝብ ስለኖር የጎሳ ልዩነታችን እኮ ጌጥ ነው። እሱ ቋንቋው ራሱ ሁሉ ያደግኩት ሀረር ነው፣ የሀረር ልጅ ነኝ። እና ኦሮምኛም አማርኛም ቋንቋዎች እወዳቸዋለሁ፣ እጠቀምባቸዋለሁ፣ እናገራቸዋለሁ። ጠባችን በቋንቋችን ላይ መሆን የለበትም። ቋንቋው ልዩነቱ ጠቃሚ ነው።
ውበት ጉልበታችን ሊገባ ነበር።
እንዲያውም የክሪኤቲቪቲ ምንጭ ነው ልዩነት። ሴሚናር ላይ ስንጫወት ሁላችንም አንድ አይነት የምናስብ ከሆነ እኮ ግማሾቻችን አናስፈልግም እንላለን። የምንፈልገው የተለያየ አስተሳሰብ ነው። እና ባህልን የመሰለ ነገር የለም። ባህላችን የረጅም ጊዜ ታሪክ ስላለን ባህል አለን። ያንን ባህላችን በተለይ በጎ ባህሉን አዲስ ደግሞ እንማር ነው። ስለ ኮንቲኒየስ ኢምፕሩቭመንት እዚሁ ውስጥ ጽፌ አለሁኝ በሰፊው። እያደግን እየተለወጥን እየተሻሻልን የመሄድ ነገር እንዴ! ለምንድን ነው እዛው አንድ ቦታ የምንረግጠው? አዲስ ነገር ሞልቷል። በቴክኖሎጂ ብቻ ሳይሆን በተለያየ መንገድ እውቀት በየአይነቱ ያለው እና እውቀት ላይ የተመረኮዘ ለውጥ ብናረግ ከዚህ ከጥገኝነት በሽታ እንወጣለን፣ ከድህነት በሽታ እንወጣለን፣ ከልመና በሽታ እንወጣለን። ያ ባህልን በማክበር ነው።
አቶ አባተ፣ የመሻሻልን ጽንሰ ሐሳብ አሁን የነካኳቸውን አንድ ሁለት ጭብጦች ትንሽ ገፋ አድርገን እንወያይ። ስላልተቋረጠ እድገት ወይም ለውጥ ሂደት በአንድ ቦታ አለመቆም በጽሑፎም ይቃኙታል። መሻሻልን ለውጥን ስናስብ ከስርዓት ባሻገር አሁን የለውጥ ጅማሬዎች ከምናይባቸው ውጭ ብዙ ጊዜ ፈጥኖ የሚመጣልን የቴክኖሎጂ ጉዳይ ነው። አዲስ ነገር ተዋወቀ፣ ያን መጠቀም የዕለት ተዕለት ሕይወታችንን አቀለለልን ይሆናል።
ከአቶ አባተ ጋር የተጀመረው ቃለ ምልልስ በሰዓት እጥረት በዚህ ላይ መገባደድ ነው። አድማጮች በሰፊው በሌላ ጊዜ እናቀርባለን። ማስታወቂያውን ላስታውስ። ለጥያቄው መልስ ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋውን የፌዴራል ስርዓት የተመለከተ የሁለት ወገን እይታዎች የሚንጸባረቁበት ከባለሙያዎች ጋር የሚደረግ ቃለ ምልልስ ይኖረናል። አድማጮች እስከ ነገ ጠዋት ድረስ ጥያቄዎቻችሁን አድርሱን። ስርጭታችን እዚህ ላይ አበቃ። የትግርኛ ስርጭት ይቀጥላል። ደህና እደሩ። Thank you.